Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
የኦሮሞ ፌዴራሊስት ኮንግረስ የሚታገለው ለመገንጠል ሳይሆን ለነጻነት፣ ለዲሞክራሲና ለሰብአዊ መብቶች መከበር መሆኑን የአመራር አባላቱ እየገለጹ ነው።
የኛ ድርጅት የመገንጠል ጥያቄ የሰፈረው በህገ መንግስት ላይ መሆኑን እያወቀ እኛ ለነጻነት፣ ለዲሞክራሲ፣ ለሰብአዊ መብት፣ ለእኩልነት እንታገላለን። እገነጠላለሁ ብሎ የኦሮሞ ህዝብ የሚፈልግ ከሆነ ደግሞ ነጻ የሆነ መንግስት አቋቁሞ በዚያ ላይ መገንጠልን የሚያስፈልግ ህዝብ ካለ ከሌላው ኢትዮጵያ ህዝብ ጋር የሚነጋገርበት ጉዳይ እንጂ ዛሬ እንደ አጀንዳ ይዞ የሚከራከር ምንም ማንም ያለ አይመስለኝም በዚህ ጉዳይ ላይ የመገንጠልን ጥያቄ። ስለዚህ ይሄ የመገንጠል ጥያቄ አይደለም ነው።
የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ ይጠብቁ። አርዕስተ ዜናውን ቆንጅት አሰማናለች።
ቡርኪና ፋሶ በሰላሳ ዓመት ገደማ ለመጀመሪያ ጊዜ አዲስ መሪ አግኝታለች። አዲሱ ፕሬዚደንት ሮክ ማርክ ካቦሬ ዛሬ ቃለ መሐላቸውን ፈጽመዋል። ጊኒ ከኢቦላ ነጻ ተብላ ታወጀላት።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ባቀረቡት አቤቱታ የማረሚያ ቤቱን መልስ ለመስማት ተለዋጭ ቀጠሮ ሰጥቷል። ለሰበር ችሎቱ ያቀረቡት አቤቱታም ለሌላ ጊዜ ተቀጥሯል። መለስካቸው አመሃ ሂደቱን ተከታትሏል።
የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌው በእስር ቤት ባደረባቸው የኩላሊት በሽታ ምክንያት ሐኪሞች ያዘዙላቸውን ሕክምና እንዳያገኙ የታሰሩበት እስር ቤት አስተዳደር እንቅፋት መሆኑን ገልጸው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረቡት አቤቱታ ላይ የወህኒ ቤቱ አስተዳደር በትዕዛዙ መሠረት መልስ ለመስጠት ሳይቀርብ ቀረ። የተከሳሹ ጠበቃ አቶ አማ መኮንንም ለፍርድ ቤቱ ባስመዘገቡት ቃል የማረሚያ ቤቱ አስተዳደር በየጊዜው ከፍርድ ቤቶች የሚሰጠውን ትዕዛዝ አለማክበሩ አዲስ አለመሆኑን ገልጸው በሚቀጥለው ቀጠሮ የማረሚያ ቤቱ ኃላፊ እንዲቀርብ ፍርድ ቤቱ ጠንከር ያለ ትዕዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱም ለታህሳስ 22 ቀን 2008 ዓ.ም አስተዳደሩ በዛሬው ዕለት ለምን እንዳልቀረበ ምክንያቱን ጭምር ይዞ እንዲቀርብ ትዕዛዝ ሰጥቷል። በተመሳሳይ ዜና አቶ ሀብታሙ አያሌው ቀደም ሲል እንዲፈቱ በበታች ፍርድ ቤት የተሰጣቸውን ብይን መታገዱን በተመለከተ ለሰበር ሰሚ ችሎት ያቀረቡት አቤቱታ ትናንት ውሳኔ ይሰጥበታል ተብሎ ሲጠበቅ የነበረ ቢሆንም ችሎቱ ጉዳዩን ለሌላ ጊዜ እንደቀጠረው አቶ አምሃ መኮንን ለቪኦኤ ገልጸዋል። ችሎቱ እንደገለጸላቸው ከሆነ በጉዳዩ ላይ እንደተነጋገረበት፣ ይሁንና አሁን በጠቅላይ ፍርድ ቤት የተያዘው የደንበኛቸው ጉዳይ በምን ደረጃ ላይ እንዳለ እንደጠየቃቸው ተናግረዋል። ሁለቱም በተለያዩና ራሳቸውን በቻሉ ችሎቶች የሚታዩ ጉዳዮች እንደሆኑ እንደሚያምኑ የገለጹት አቶ አምሃ ችሎቱ ጉዳዩን ለጥር 16 ቀን እንደቀጠረው አስረድተዋል። አቶ ሀብታሙ አያሌውን ጨምሮ አቶ ዳንኤል ሽበሺ የቀድሞ አንድነት ፓርቲ አመራር አባል፣ አቶ አብርሃ ደስታ ከአረና፣ አቶ የሸዋስ አሰፋ ከሰማያዊ ፓርቲ እንዲሁም አቶ አብርሃም ሰለሞን አቃቤ ሕግ ባቀረበባቸው ሽብር ወንጀል የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ባለፈው ዓመት መጨረሻ ላይ መከላከል ሳያስፈልጋቸው በነጻ አሰናብቷቸው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቡርኪና ፋሶ በሰላሳ ዓመት ገደማ ለመጀመሪያ ጊዜ አዲስ መሪ አገኘች። አዲሱ ፕሬዚደንት ሮክ ማርክ ካቦሬ ዛሬ ማክሰኞ ቃለ መሐላ ፈጽመዋል። ካቦሬ በቡርኪና ካቦሬ በቡርኪናቤ ራዲዮና ቴሌቪዥን በተላለፈው ዋና ከተማይቱ ዋጋዱጉ በተከናወነው ስነ ስርዓት ላይ ባደረጉት ንግግር ህገ መንግስቱን ልጠብቅ፣ ላከብር፣ ላስፈጽምና ላስከብር ቃል ገባለሁ ብለዋል። ሚስተር ካቦሬ ቃለ መሐላውን የፈጸሙት ለ27 ዓመታት የገዙት የቀድሞ ፕሬዚደንት ብሌዝ ኮምፓውሬ የሥልጣን ዘመናቸውን ለመቀጠል መከጀላቸው በቀሰቀሰው ህዝባዊ አመፅ ከተወገዱ ከአንድ ዓመት ከሁለት ወር በኋላ መሆኑ ነው። ባለፈው ወር የሽግግር መንግስቱ ባደራጀው ፕሬዚደንታዊ ምርጫ 53 ከመቶ ድምፅ አግኝተው ያሸነፉት ካቦሬ ለ25 ዓመታት የቀድሞው ፕሬዚደንት አጋር ሆነው ከቆዩ በኋላ ነው ኮምፓውሬ ከመውደቃቸው ከጥቂት ወራት በፊት የተነጠሏቸው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እነሆ ጊኒ ከኢቦላ ነጻ ሆነች።
ዓለም አቀፍ የጤና ባለስልጣናት ናቸው ይህን ያወጁላት። በዚያች የምዕራብ አፍሪቃ ሀገር ኢቦላ ከ2500 የሚበልጡ ሰዎችን መግደሉ የሚዘነጋ አይደለም። አሁን ጊኒ ከወረርሽኙ ተገላገለች በመባሉ ለዚሁ ለመብቃት የምትጠባበቀው ላይቤሪያ ብቻ ነው የምትሆነው። የዓለም ባንክ ፕሬዚደንት ጂም ዮንግ ኪም ባወጡት የደስታ መግለጫ የጊኒን ሕዝብና መንግስት እንኳን ደስ ያላችሁ ካሉ በኋላ በዚሁ አንድም የበሽታው ተጠቂ በሌለበት ሁኔታ ለመዝለቅ ነቅታችሁ መጠባበቃችሁን ግን እንዳትተዉ ሲሉ መክረዋል። ነገ ረቡዕ ጊኒ ዋና ከተማ ኮናክሪ ላይ ይህንኑ አዋጅ ይፋ ለማድረግ ስነ ስርዓት ይካሄዳል። ባለፈው ህዳር በጊኒ የመጨረሻዋ የምትታወቅ የኢቦላ ታማሚ የነበረች 2 ዓመት ያልሞላት ህጻን ኮናክሪ በሚገኝ ሕክምና ማዕከል ታክማ መዳኗ ይታወሳል። በሀገሪቱ አሁንም በቫይረሱ የመጠቃት ምልክት ያሳዩ እንደሆነ ክትትል እየተደረገላቸው ያሉ በርካታ ሰዎች ያሉ ሲሆን አንድም ባለመገኘቱ ነው ከኢቦላ ነጻ የተባለችው።
ባለፈው ወር ፈረንሳይ ዋና ከተማ ፓሪስ ውስጥ የደረሱት የሽብር ጥቃቶች ቀንደኛ መሪ ተብሎ ከሚጠረጠረው አሸባሪ ጋር በቀጥታ ግንኙነት ያለው የእስልምና መንግስት ነኝ ባዩ ቡድን መሪ ሶሪያ ውስጥ በህብረቱ የአየር ጥቃት መገደሉን የዩናይትድ ስቴትስ የጦር ኃይል አስታወቀ። ቻራፍ አልሙአዲን ባለፈው ሳምንት በአውሮፓውያኑ የዘመን አቆጣጠር ታህሳስ 24 ተገድሏል ሲሉ የዩናይትድ ስቴትስ መራሹ ጸረ አይሲል ህብረት ቃል አቀባይ ኮሎኔል ስቲቭ ዋረን ዛሬ ለጋዜጠኞች አስታውቀዋል። ሙአዳን 130 ሰው የተገደለባቸውን የፓሪስ ጥቃቶች ያቀናበረው ህዋስ መሪ ነበር ተብሎ ከሚታመነው ከአብዱልሐሚድ አባውድ ጋር ግንኙነት እንደነበረው ቃል አቀባዩ ገልጸዋል። አባውድ ከፓሪሱ ጥቃት ከጥቂት ቀናት በኋላ በፖሊስ መገደሉ ይታወሳል። ዛሬ የተገደለው ሙአዳን በምዕራባውያን ላይ ተጨማሪ ጥቃት ለማድረስ በንቃት ሲያቅድ ነበር ያሉት ቃል አቀባዩ፣ ኢላማ ያደረገው አውሮፓን ይሁን ዩናይትድ ስቴትስን ወይም ሁለቱንም በዝርዝር አልገለጹም።
በመጨረሻም አንድ ከፍተኛ የሶሪያ የአማጽያን መሪ ላይ የተፈጸመው ግድያ 5 ዓመት ለተጠጋው የሀገሪቱ ብጥብጥ ተኩስ አቁም ለማስያዝና ፖለቲካዊ መፍትሄ ለማግኘት የተያዙትን ጥረቶች ያወሳስባል ስትል ዩናይትድ ስቴትስ አስታውቃለች። ጃዩሽ አልኢስላም የተባለው ቡድን መሪ ዛህራን አሉሽ ባለፈው አርብ ነው በአየር ጥቃት የተገደሉት። የሶሪያ መንግስት ኃይሎች ኃላፊነት ወስደዋል። አድማጮች፣ ያለን ዜና ይኸው ነው። The Voice of America. ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የማክሰኞ ታህሳስ 19 ምሽት ፕሮግራማችን ነው።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
እንዳለፈው ጊዜ ግድያውና ግብግቡ ባይኖርም ዛሬም ግን ኦሮሚያ አካባቢ አፈሳና ወከባው ቀጥሏል ይላሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ። ሆሮ ጉድሩ ውስጥ በተለይም አሊቦና ቂሬሙ አካባቢ የህዝቡና የተማሪዎቹ ጥያቄ ቀጥሎ ሰላማዊ ትግሉ እየተካሄደ መሆኑንም ገልጸዋል። አቶ በቀለ አክለው የኦፌኮ ጥያቄ የመገንጠል ሳይሆን የዲሞክራሲ የሰብአዊ መብት መከበርና የእኩልነት ጥያቄ መሆኑን ተናግረዋል። አቶ በቀለን ያወያያቸው አዲሱ አበበ ዛሬ ምን አዲስ ነገር አለ የሚል መነሻ ጥያቄ ነው ያቀረበላቸው። አቶ በቀለ
እንደ ባለፈው ብዙ ግድያና ግብግቦች ከባድ አይደሉም። ሆኖም አልፎ አልፎ አንዳንድ ቦታዎች ላይ አሁንም ቢሆን ያው ሰላማዊ ተቃውሞ እንደቀጠለ ነው ከሚደርሱ ሪፖርቶች።
የት አካባቢ?
ሆሮ ጉድሮ አካባቢ፣ ወደ አሊቦ እና ኪረሙ የሚባሉ አካባቢዎች ላይ፣ አሙሩ የሚባል አካባቢ ላይ እንደዚህ አይነት የተማሪዎች እና የህዝቡ ጥያቄዎች እንዳሉና ያው መንግስትም በተለመደው መንገድ ያው ነገሮችን እንትን እያደረገ እንደሆነ ነው የምሰማው።
መነሳሳት አለ እዚህ ሆሮ ጉድሩ አሊቦ አካባቢ?
አዎ፣ አሁን እንደዛ አይነት ሪፖርቶች አሉን በዛሬው ማለት ነው። ሌላው እንግዲህ ያው እስራቱ ደግሞ በአባሎቻችንና በ2007 ሀገር አቀፍ ምርጫ የተሳተፉ ተወዳዳሪዎቻችን የመድረክ እጩዎች፣ ታዛቢዎች በብዛት እየታሰሩ ነው። ድርጅታችን የዞንና የወረዳ የቀበሌ ተወካዮቻችን ላይ ያነጣጠረ ነው እስራቱ። የገጠሩም ሆነ የከተማው ህዝብ ኦሮሚያ ውስጥ ያለ አግባብ እየተያዘ እየተደበደበ ወደ ጫካ እየሸሸ ነው። ህይወቱን ለማዳን ሸሽቶ በየጫካው ተደብቆ ነው የሚገኘው። መንግስት እንግዲህ ይሄንን አካሄድ ረጋ ብሎ ቢያስብበትና ሀገር የመምራት ኃላፊነት ከባድ ነው። የሚፈጸሙ ነገሮች ካሉ በህግና በህግ አግባብ እንጂ በጉልበት ብቻ እየሄዱ ሰዎች ንብረትና ህይወት ላይ አደጋ መጣል ባለፈው ለደርግም እንዳልበጀው ይሄ ያውቃሉ። ስለዚህ በዚህ አጋጣሚ መንግስት የታሰሩትን ያለ አግባብ የሚደበደቡትን ህገወጥ የሆነ ህገ መንግስታዊ ድርጊቶችን እንዲያቆም ነው ማሳሰብ የምንፈልገው።
እስካሁን ግን አቶ በቀለ ከመንግስት ጋር ተነጋግራችሁ ለመነጋገር አሁን ቅድም ያሉትን ረጋ ብሎ በማሰብና በመወያየት መፍትሄ መፈለግ አቅጣጫን ለማስያዝ ጥረት አለ ከመንግስት በኩል ተቀራርባችኋል? እናንተም ገፍታችሁ ሄዳችኋል?
ብዙ ጊዜ በአፍሪካ ውስጥ ያለው እንትን ነገሮች በሰላማዊ መንገድ እንዲሄዱ በምንፈልገው በእኛና ጉልበትና ስልጣን ባለው መንግስት መካከል ያለመመጣጠን ስላለ ይመስለኛል ለውይይት ዝግጁ አይደሉም። ይሄ ደግሞ ያለፉትን መንግስታት ያደረጉት ነው
እና በአሁኑ ወቅት በኢትዮጵያ ይሄ ሆኗል ነው የሚሉኝ?
አዎ ይሄ ሆኗል። በአሁኑ ሰዓት ለውይይት መንግስት ፈቃደኛ አይደለም። ተደጋጋሚ እንጮሃለን፣ ተደጋጋሚ በጽሁፍ እንጠይቃለን። ቀረብ ብሎ ለመወያየት መንግስት ያሳየው ምንም ፈቃደኝነት የለም ከመወነጃጀል በስተቀር። መንግስት ሰላማዊውን የህዝብ ትግል በመጀመሪያ ደረጃ ጥይት የተኮሰና የገደለ የመንግስት ወታደር ነው። ከዚያ በፊት የነበሩ ሁኔታዎች በሙሉ ሰላማዊ ነበሩ። አሁን የሞቱት ሰዎች ሳይሆን እየተወራ ያለው ስለ ንብረት ጥፋት ጉዳይ ነው እየተወራ ያለው። 86 ሰው መሞቱ ገዳዮቹ እነማን ናቸው ብሎ እንኳን በቃል እንኳን መንግስት ሲተነፍስ አልሰማውም እስካሁን ድረስ። የሚወራው ስለ አምቡላንስ መቃጠል፣ ስለ ቤት መፍረስ መቃጠል ነው የሚወራው እንጂ የሞቱት ሰዎች ምን ተደረገ፣ መገደል ነበረባቸው ወይ፣ ገዳዮቹ ለህግ መቅረብ አለባቸው የለባቸውም የሚለውን መንግስት ሲናገር አልሰማውም።
ለዛሬ ለአሁኑ ውይይታችን መነሻ የሆነኝ አቶ በቀለ መንግስት የፓርቲያችን አባሎች በብዛት እያሰረ ነው አመራሮቹን የሚል ነው እና ሰሞኑን ታስረዋል ካላቸዋቸው በተጨማሪ ዛሬ አዲስ የታሰሩ ሰዎች አሉ በስም መጥቀስስ ይቻላል?
አዎ፣ አቶ ገመቹ ሻንቆ ቄለም ወለጋ ዞን፣ አቶ መልካሙ እዛው ቄለም ወለጋ ዞን ኢሉባቦር ውስጥ፣ አቶ ተስፋዬ ተካ፣
እነዚህ ሁሉ ዛሬ የታሰሩ ናቸው።
አዎ፣ ዛሬ የታሰሩ ናቸው። ከአቶ ተስፋዬ ጋር ራሱ አራት ሰዎች ናቸው ያሉት። ጅማ ላይ አቶ ኡመር የጅማ ተወካያችን፣ እንዲሁም አቶ ቡልቻ ከቀርሳ ላይ፣ አቶ ሰይፉ ታመነ ሰይፉ ተማም።
ይሄ እንግዲህ ለእርሶ ከደረሰው መረጃ ነው የሚነግሩኝ። አሁን ቀደም ሲል ሆሮ ጉድሩ አካባቢ አሊቦ፣ ሌላም ቦታ ችግር እንዳለ ነግሮኛል። እዛም እደውላለሁ። እዛ የታሰሩትን ሳይጨምር ነው እንግዲህ አሁን እነዚህ የሚነግሩኝ።
የታሰሩትን ሳይጨምር ዛሬ በዛሬው ዕለት የታሰሩት ከጅማ፣ ከኢሉባቦር፣ ከቄለም ወለጋ ናቸው።
ለመሆኑ አቶ በቀለ እስካሁን የታሰሩ ምን ያህል እንደሆኑ፣ የሞቱ ምን ያህል እንደሆኑ? እርግጥ አሁን ቀደም ሲል ጠቅሰውልኛል፣ የሞቱ ግን በደንብ ትመዘግባላችሁ? ስንቶቹ ተፈናቀሉ፣ ስንቶቹ ታሰሩ፣ ስንቶቹ ህይወታቸው አለፈ የሚለው ዝርዝር ይኖራቸዋል?
አዎ፣ እንግዲህ እስካሁን ድረስ እኛ የመጀመሪያ እንትን የሰጠነው የሞቱትን ነው፣ የሞቱትን ሰዎች ነው። ሰውም በጣም ደንግጦ ተደናግጦ የሚነግረን በብዛት የቆሰሉ ሰዎች አሉ። ከ1500 በላይ ናቸው የተጎዱት፣ በጠመንጃም ይሁን በዱላ። እነኚህ በተለያዩ ሆስፒታሎች ነው ያሉት። እስካሁን ደግሞ የደረሱበት ያልታወቁ ወደ 300 የሚሆኑ አሉ። መንግስት ገና እያጣራ ሆኖ ይበል እንጂ እንግዲህ ብዙ ጉዳዮች አሉ ዘለቅ ብለን በምናይበት ጊዜ ሪካርዱን ለመያዝ እንግዲህ እየሞከርን ነው።
አሁን ትላንትና ከዶክተር መረራ ጉዲና ጋር ስንወያይ ነገሩ አቅጣጫውን እየሳተ ይሄ ዝም ብሎ በማስተር ፕላን ብቻ የሚሆን ሳይሆን ብዙ አይነት ችግር እንዳለው እንዲያውም ወጣቶች መሳሪያ እየነጠቁ ወደ ጫካ እንደገቡ ገልጠውልናል። ይሄንን ኦፌኮ ያውቃል? ምን ትላላችሁ?
እንግዲህ በእኛ በኩል ቀደም ብለንም የምንፈራው አሁንም ደግሞ የምንሰጋው ትልቁ ነገር ይሄ በማስተር ፕላን ምክንያት የቀረበ ጥያቄ ሌሎችም አገሪቱ ውስጥ ያሉትን ችግሮች እንዳያስነሳ እንዳይቀሰቅስና ወደ አልተፈለገ አቅጣጫ እንዳይሄድ ነው ምክክር ውይይት መደረግ አለበት የምንለው። አሁን እየሄደ ያለበት ጎዳና እንግዲህ ከአንዳንድ ሁኔታዎች አንጻር ስንመለከተው ለምሳሌ ወንድሙ የሞተበት ሰው፣ ልጁ የተገደለበት አባት፣ እንደዚህ አይነቶች ብሶት ያላቸው ሰዎች የሚወስዱት እርምጃ ለቁጥጥርም አስቸጋሪ ነው የሚሆነው። ስለዚህ መንግስት ውይይት ያድርግና አገሪቷ ላይ አጠቃላይ የሆነ ጉዳዩ ከሚመለከታቸው ዜጎች ጋር በውጭም በውስጥም ካሉ ሁነኛ የሆነ የአገሪቷን ሁኔታ ውይይት እንዲደረግበት የምንጠይቀው ለዚህ ነው። ለዚህ ፈቃደኝነቱ መኖር መንግስትንም የሚጎዳ አይደለም፣ ነገር ግን ፈቃደኝነቱ የለም እስካሁን ድረስ። አሁን ባለው ሁኔታ አንተ ያልከኝ ይሄ የወጣቶች ወደ ጫካ መግባት፣ የአዋቂዎች ወደ ጫካ መግባት አንዳንድ ቦታ እንዳውም ሴቶች ብቻ ናቸው ቤት ውስጥ ያሉት፣ ምን ሊያመጣ ይችላል? ሸሽተው ነው የሚገቡት። እንግዲህ ከድብደባ ሸሽተው ነው፣ ከስቃይ ሸሽተው ነው ወደ ጫካ እየገቡ ያሉት እና መንግስት እንደዚህ ማድረጉ አግባብነት የለውም ነው። ራሱ ነገሮቹን በራሱ እያነሳሳ ያለው መንግስት ነው።
የታሰሩትን ሰዎች እያንዳንዳቸውን ሄዳችሁ ማየት ወይም መጎብኘት መጠየቅ አትችሉ ይሆናል፣ ግን ቢያንስ አመራሩ ላይ ያሉትን ለምሳሌ እንደነ በቀለና ገርባ ያሉትን ሰዎች ለማየት እድል ይኖራሉ? አይታችኋቸዋል? አቶ በቀለ ገርባ በምን ሁኔታ ላይ ነው ያሉት? ጤንነታቸው ሐኪምስ ያያቸዋል ወይ? ችግር ካለባቸው ቤተሰብስ ይጎበኛል ወይ? እናንተስ ታያቸዋላችሁ ወይ?
ትልቁ ችግራችን በኢትዮጵያ ውስጥ ይሄ ነው። ማዕከላዊ ምርመራ በደርግ ጊዜም በጃንሆይ ጊዜም አሁን አልፎ በኢህአዴግ ጊዜም ተመሳሳይ ስራ የሚሰራበት ማዕከል ነው። አሁን ለምሳሌ በህገ መንግስቱ ሰዎች በጠበቆቻቸው፣ በሃይማኖት አባቶቻቸው፣ ቤተሰቦቻቸው የመጎብኘት መብት አላቸው ይላል። እስረኞች አያያዝን በተመለከተ ግን እስካሁን አቶ በቀለ ተከልክለዋል። ባለፈውም እንዲሁ ሌሎችም ተከልክለዋል። ለምንድን ነው ምርመራ አልጨረስንም ይባላል። ምን አይነት ምርመራ እንደሆነ ደግሞ እንግዲህ ህዝቡ ይፍረደው። ይሄንን ምን አይነት ምርመራ እንደዚህ ከቤተሰብ እንደሚከለክል የታወቀ ነገር የለም። ህገ መንግስቱ ተጥሷል። በዚህም አንጻር ሰው ከጠበቃው ጋር መነጋገር፣ ጠበቆች ገብተው ለማነጋገር ራሱ ፈርተዋል። በአሁኑ ሰዓት
እስካሁን ጠበቃ አላገኛቸውም።
አዎ በፍጹም ጠበቃም አላገኛቸውም፣ ቤተሰብም አላያቸውም። በሩቅ ቤተሰብ ወስዶ ምግብ ሰጥቶ ነው የሚመለሰው፣ ዘመድ አዝማድ ምግብ ሰጥቶ ነው የሚመለሰው እንጂ ያሉበት ሁኔታ እንዴት እንደሆነ ከህገ መንግስቱ አንጻር በፍጹም አልተፈቀደም።
አንድ ጥያቄ ተበቀል ላንሳለሁ። እንዲህ አይነቱን ችግር በሀገሪቱ ላይ ያለውን የዲሞክራሲያዊ አሰራር የሚሉትን ለመቃወም የጋራ ትግል መቼም ያስፈልጋል። አንዳንድ ጊዜ ግን አሁን በኦሮሚያ የተነሳውን እንቅስቃሴ ላለመደገፍ ላለመቀበል አንዳንድ ሰዎች የሚሰጡት ምክንያት ዓላማው የመገንጠል ዓላማ ነው ከኢትዮጵያና በዚህ ላይ አንተባበርም የሚሉ አሉ። እዚህ ላይ ትንሽ እስቲ አስተያየት ስጡ።
እንግዲህ የኦሮሞ ህዝብ እንደሚታወቀው አንድም ጊዜ ቢሆን የመገንጠል ጥያቄ አንስቶ አያውቅም። ልገንጠል ያለበት ጊዜ የለም። ግን ሰብአዊ መብቱን፣ ክብሩን፣ ነጻነቱን ለማግኘት የሚያደርገው ትግል ዘመናት አስቆጥሯል። ያ በሌሎችም የእሱን ብዛት የእሱን ሁኔታ በመመልከት ከስጋት የሚሆን ካለማወቅ አንጻር አንድ ጊዜ መገንጠል ጥያቄ ነው የሚሆን። ለምሳሌ የእኛ ድርጅት በመጀመሪያ ደረጃ የመገንጠል ጥያቄ የሰፈረው በህገ መንግስት ላይ መሆኑን እያወቀ እኛ ለነጻነት፣ ለዴሞክራሲ፣ ለሰብአዊ መብት፣ ለእኩልነት እንታገላለን። እገነጠላለሁ ብሎ የኦሮሞ ህዝብ የሚፈልግ ከሆነ ደግሞ ነጻ የሆነ መንግስት አቋቁሞ በዚያ ላይ መገንጠልን የሚያስፈልግ ህዝብ ካለ ከሌላው ኢትዮጵያ ህዝብ ጋር የሚነጋገርበት ጉዳይ እንጂ ዛሬ እንደ አጀንዳ ይዞ የሚከራከር ምንም ማንም ያለ አይመስለኝም በዚህ ጉዳይ ላይ የመገንጠልን ጥያቄ። ስለዚህ ይሄ የመገንጠል ጥያቄ አይደለም ነው። የኦሮሞ አርሶ አደር አልፈናቀል ከመሬቴ የሚለው ጥያቄ የቆየ ጥያቄ ነው። ቢፈናቀል ምን አለ፣ ኮንዶሚኒየም ቢሰራ ምን አለ የሚሉ ሰዎች ደግሞ አሉ። እቃ አይደለም። በመሬቱ ላይ ባለመብት ሆኖ የመደራደር መብቱ ይከበርለት ነው የምንለው። ለከተማ ነዋሪ ኮንዶሚኒየም ሲሰራ ገበሬው እቃ ነው እንዴ መጣል አለበት? ይሄ በመገንጠል በተለያየ ምክንያት እያሳበቡ ህዝቡን አፉ እንዲይዝና ከመሬቱ ዝም ብሎ እንዲፈናቀል የሚፈልጉን ጥቂት ኃይሎች ናቸው ይህንን የሚሉት እንጂ ጥያቄው የኦሮሞ ህዝብ ጥያቄ የነጻነት፣ የክብር፣ የዴሞክራሲ፣ የሰብአዊ መብት መከበር ጥያቄ ነው። ወደፊት ደግሞ ከኢትዮጵያ ወገኖቹ ጋራ ለአለመኖር ምንም አይነት ምልክት የለውም እና ድጋፍ የማያደርጉም ነግበኔ ነው ይሄ ነግበኔ ነው ይሄ ትልቅ ህዝብ በገዛ ቀዩ ላይ እንዲህ አይነት በደል እንዲህ አይነት ችግር ሲደርስበት ሌላው ኢትዮጵያ ህዝብም ወገናችን ወንድማችን ብሎ ሊያስብ ይገባል ነው ብለው
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አመሰግናለሁ። አድማጮች በነገራችን ላይ ለዚህ ውይይት ከመንግስት በኩል ምላሽ ለማግኘት ያደረኩት ተደጋጋሚ ጥረት አልተሳካልኝም። አቶ በቀለ ቀደም ሲል በገለጧቸው አካባቢዎች ሆሮ ጉድሩ አካባቢ ባሉ በሌሎችም እንዲሁም ደግሞ ለእናንተ እንቅስቃሴ ድጋፍ የሰጡ ንቅናቄዎች አሉ። የነሱንም መልስ ይዘን በሌላ ጊዜ እንመለሳለን። ለዛሬ እግዚአብሔር ይስጥልኝ ጌታዬ።
እድሉን ስለሰጣችሁን አመሰግናለሁ።
ወደ ተከታዩ ዘገባ እናልፋለን። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ መታሰራቸውን የፓርቲው ሊቀመንበር አቶ ይልቃል ጌትነት አስታውቀዋል። አቶ ይልቃል ጌትነትን ጽዮን ግርማ ማምሻውን አነጋግራለች።
አቶ ይልቃል ጌትነት በጣም እናመሰግናለን። የሰማያዊ ፓርቲ እስከ ቅርብ ጊዜ ድረስ የህዝብ ግንኙነት ኃላፊ የነበረ አቶ ዮናታን መታሰሩን ሰምተን ነበረ። መቼ ነው? በምን ሁኔታ ነው የታሰረው?
እንግዲህ ያው የሰሞኑ የጅምላ እስር ሰለባ ነው የሆነው። እንግዲህ ዮናታንም ትናንትና ስራ ቦታው አካባቢ ማታ 11 ሰዓት አካባቢ እንደያዙት ነው የሰማነው። ዛሬ ጠዋት ለሌሎችም እንዳደረጉት እሱንም ይዘው መጥተው የወላጆቹን ቤትም እንደፈተሹ አውቀናል። እንዳልሽው ተይዟል፣ ታስሯል። አሁን ወደ ማታ አካባቢ እንደሰማ ነው ማዕከላዊ እስር ቤት እንደሚገኝ ተረድተናል።
በምን አረጋገጣችሁ ማዕከላዊ እስር ቤት እንደሚገኝ?
ጠዋት ያው ቤቱን ለመፈተሽ ይዘውት መጥተው ነበረ የወላጆቹን ቤት ለመፈተሽ እና በኋላ ለቤተሰቦቹ ሲጠይቋቸው ማዕከላዊ ነው ያለው፣ ምግብ ማድረስ ትችላላችሁ፣ ለጊዜው ግን ምርመራ ላይ ስለሆነ መጠየቅ አትችሉም ብለዋል።
አቶ ይልቃል፣ አሁን አቶ ዮናታን ተስፋዬ ሲታሰሩ አምስተኛ የፓርቲያቸው አባል መሆናቸው ነው እና በምን ምክንያት ነው እስሩ ብለው ይገምታሉ?
ምንም ጥያቄ የለውም ሲሆን ግልጽ ነው። አምስት የፓርቲያችን አባል እና አንድ ደግሞ ነጻ ጋዜጠኛ የሆነ የነገረ ኢትዮጵያ የፓርቲያችን ልሳን ዋና አዘጋጅ የሆነው ጌታቸው ሽፈራውን ጨምሮ አጠቃላይ እንግዲህ ሰማያዊ አካባቢ ንቁና ጎበዝ አክቲቪቲ ያላቸው ስድስት ሰዎች መታሰራቸው ነው እና እነዚህን ሰዎች በአጠቃላይ ስታያቸው በማህበራዊ ድረገጽም በምርጫው ጊዜ በነበረው አክቲቪቲም ዮናታን ስታውቂው በቴክኖሎጂው በማህበራዊ ድረገጹ በክርክር አጠቃላይ የሰማያዊን ሀሳቦችና እምነቶች በማስተላለፍ ረገድ ንቁ የሚባልና ቆራጥ የወጣቶች ሁሉ ምሳሌ የሆነ አባል ነበር እና ምንድን ነው ዋናው ነገር እዚህ ሀገር የሚያስብ ሰው፣ ሰው የሚከተለው ሰው፣ ለህዝብ አርአያ የሚሆን ሰው የማይኖርባትና ኢትዮጵያ የእውነት ሀገር አለመሆኗን የሚያሳይ ነው። በአጠቃላይ የልጆቹ ስር የሚያሳየው እውነት የሚናገር ስለ ህዝብ የሚቆም የህሊናውን የሚናገር ሰው የማይኖርባት ሀገር መሆኗንና እውነት በመናገራቸው ለህዝብ በመቆማቸው ለተጠቃ ለተገፋ በመቆማቸው ነው የታሰሩት ብዬ ነው ማምነው።
ባለፈው ሳምንት እርስዎንም ካነጋገርን በኋላ የኮሚኒኬሽን ጉዳዮች ሚኒስትሩን አቶ ጌታቸው ረዳን አነጋግረን ነበርና ይህንኑ ጥያቄ አንስተንላቸው የፖለቲካ ሰላማዊ ፖለቲካ ተቃውሞ በማድረጉ አንድም የታሰረ ሰው የለም፣ እነዚህ የታሰሩት ሰዎች የሰማያዊ ፓርቲም ሆኑ የኦፌኮ አባላትና አመራሮች የታሰሩት ከውጭ ኃይሎች በጀርባ በሚያደርጉት ህገወጥ እንቅስቃሴ አማካኝነት ነው ብለዋል። ለዚህ የሚሰጡት ምላሽ አለ?
እንግዲህ ይሄ ውሸት በአጠቃላይ ያገዛዝ ዋናው የባህሪው መገለጫ ነው። ሁለተኛ ነገር እነዚህ ሰዎች አሁን ሳያስቡት የገቡበት አንድ ችግር አለ። ሰላማዊ የሆኑ በዲሞክራሲያዊ መንገድ ጥያቄያቸውን ያቀረቡ ዜጎችን በጠራራ ፀሐይ ገለዋል፣ በጅምላ አስረዋል። ያንን ነገር የሚያስተባብሉበት ምንም አይነት ምክንያት ስለሌላቸው ለተወሰነ ቡድንና ለተወሰኑ ግለሰቦች ያንን ጥፋት ወርውሮ ፈርጆ አቅጣጫ ለማስቀየር ይፈልጋሉ። ያንን ለመመለስ የሚያደርጉት ጥረትና መውተርተር ነው። በአጠቃላይ ግን እኔ እንግዳ ነገር አይደለም። 30 ያህል ዜጎቻችን በሊቢያ ሲታረዱ ሰማያዊ ነው ሰልፍ ያስወጣችሁ ብለዋል። ህገ መንግስታዊ መብታቸውን የጠየቁ ጋዜጠኞችን፣ የፖለቲካ ፓርቲ መሪዎችን እያሰሩ አንድ አመት ካሰቃዩ በኋላ ነጻ ናችሁ እያሉ ሁሉ ለቀዋል። የዞን 9 አባላትን እንደ ምሳሌ ማየት ይቻላል። አሁንም የኛው አባላት የሆኑ የሸዋስ አሰፋን እንደዚሁ አስረው ለአንድ አመት ካሰቃዩ በኋላ ፍርድ ቤቱ ነጻ ናችሁ ሲላቸው አሁንም በተልካሻ ምክንያት መልሶ አስረዋቸዋል። እና በታሰሩ ሰዎች ሁሉ እስከዛሬ ድረስ ከቅንጅት አመራሮች ጀምሮ ስናይ ምንም እዚህ ግባ የሚባል መረጃ ተገኝቶ አይታወቅም። ነገር ግን ለስልጣን እና ለቁስ ሰቀቀን ፍጹም የማይወዳደር ጥም ያለበት ቡድን እውነት የሚናገሩ የፖለቲካ ቡድኖችንም ሆነ አጠቃላይ ነጻ ሀሳብ የሚያራምዱ ሰዎችን ሁሉ በማፈት ስልጣኔን አራዝማለሁ ብሎ አቋም የወሰደ ቡድን ስለሆነ እኔ ስልጣኔን ለማራዘም ከመደረግ ነገር ለይቼ አላየውም። የተለየና አዲስ አስተሳሰብ ሆኖ አይታየኝም የሚያሳቸው ነገር።
አመሰግናለሁ አቶ ይልቃል፣ እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ
አቶ ይልቃል ጌትነት። ይህና ሌሎችም ወቅታዊ ጉዳዮችን አስመልክተው ነገ መግለጫ እንደሚሰጡ ተናግረዋል።
የጎንደር ወህኒ ቤት ቃጠሎ መንስኤ እስከዛሬ በውል እንደማይታወቅና የሟቾች ቁጥርም በይፋ ከተገለጸው ከፍ እንደሚል የሚናገሩ ቢኖሩም በክልሉ መንግስት በኩል በእርግጠኝነት የተጠቀሰ አሃዝ የለም። የማረሚያ ቤቱ አመራር ምርመራ እየተካሄደበት መሆኑም ተጠቅሷል። በቅርቡ አካባቢውን የጎበኘው የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን ልኳል።
ከጥቂት የጎንደር ነዋሪዎች ያገኘሁት መረጃ እንደሚያመለክተው የጎንደር ወህኒ ቤት ወይንም ማረሚያ ቤት የተቃጠለው ለረጅም ሰዓታት ነበረ። ከህዳር 21 ቀን 2008 ዓ ም ከቀኑ 7 ሰዓት ጀምሮ እስከ ህዳር 22 ቀን 2008 ዓ ም ሌሊት 10 ሰዓት ድረስ እሳቱ ይነድ እንደነበረ መኖሪያዬ እዚያው አካባቢ ነው የሚሉ ሰው ነግረውኛል። በዕለቱ አካባቢው በፖሊስ ኃይል ተከቦ እንደነበረና ለሌላው ህዝብም ሆነ በወህኒ ቤቱ ዙሪያ ለሚኖሩ ሰዎች ነጻ እንቅስቃሴ እጅግ አስቸጋሪ እንደነበረም ያስታውሳሉ። በጊዜው ስለደረሰው ጉዳትም ስለ አደጋው መነሾ ከክልሉ መንግስትም ሆነ ከሌላ ምንጭ የተገኘ መረጃ ምን እንደሆነ ሌላ የጎንደር ነዋሪ ጠይቄ ይህን ነግረውኛል።
በእርግጥ በወህኒ ቤቱ ቃጠሎ ሂደት ውስጥ የዕለት ሁለት መንግስት ዘግቧል፣ ዘገባ ሰጥቷል። እዚህ በአካባቢ ያለው ኤፍኤም ሬዲዮ ገለጻ አድርጓል። ለህብረተሰቡ በተሰጠው መግለጫ መሰረት በወህኒ ቤቱ አካባቢ ተነስቶ የነበረውን የእሳት ቃጠሎ በቁጥጥር ስር እንዳዋሉት፣ ምንም ጉዳት እንዳልደረሰ፣ ምንም የሰው ህይወት እንዳልጠፋ ተደርጎ ነበር በወቅቱ የተዘገቡ። ቆየት ባለ ዜና ግን በዚሁ በኤፍኤም ሬዲዮ ላይ 17 ሰዎች የ17 ሰዎች ህይወት አልፏል፣ በግርግሩ ሂደት ውስጥ ለማምለጥ የሞከሩ እስረኞች 17 ሰዎች ሞተዋል የሚል ዘግይቶ የደረሰ ዜና ነበር። በትክክል ግን በወህኒ ቤቱ ቃጠሎ ወቅት 20 ሰዎች ህይወታቸው ጠፍቶ በመጀመሪያ ወለስ ማለት ነው 20 ሰዎች ሞተው እንደነበረ በትክክል ይታወቃል።
ይህን ግን በመንግስት በኩል 17 ብቻ ነው የሚታመነው እንጂ የቀረው ሶስቱ ሰው በትክክል አልታወቀም። ከዛ በኋላ የሆነ ነገር አለ?
የወህኒ ቤቱ ቃጠሎ ሁለት ጊዜ ነው የተደረገው፣ አንዴ ብቻ አይደለም። በመጀመሪያ ቀን በተደረገው ቃጠሎ 20 ሰዎች ናቸው የሞቱት። በሁለተኛው የቃጠሎ እንትን ከነበረበት ወህኒ ቤቱ ከነበረበት አዲስ ወህኒ ቤት ተሰርቶ ነበረ። ወደ አዲሱ ወህኒ ቤት ከተዛወሩ በኋላ ሊያመልጡ ሞክረዋል የተባሉ 37 ሰዎች በጥይት መመታታቸውና ጎንደር ሆስፒታል መግባታቸው በትክክል ይታወቃል።
ይሄ መንግስት በመገናኛ ብዙሃን ነግሮት ተናግሯል?
አልተገለጸም።
37 ሰዎች ግን ተገለዋል፣
በጥይት ተመተዋል፣ በጥይት ቆስለው ተይዘዋል ነው የሚለው። እንግዲህ ይሙቱ ይትረፉ የታወቀ ነገር የለም። 37 ሰዎች ግን ተመተው ሆስፒታል መግባታቸውን የሆስፒታል ሰራተኞች በስፋት ከተማ ውስጥ የሚናገር።
ይህን በተመለከተ ደግሞ ሌላው የጎንደር ነዋሪ ሁኔታዎችን በማያያዝ ጭምር ይናገራሉ።
በሰው ላይ የደረሰ ጉዳት እንግዲህ ከቀኑ 7 ሰዓት ነው ሰዓቱ የተነሳ የሚባለው። በዚያ ሰዓት እስረኛ ጠያቂዎች የሚገኙበት ጊዜ ነው። እስከ 8 ሰዓት እስከ 8:30 አካባቢ የሚቆዩበት ጊዜ ነው። ስለዚህ በዛ ሰዓት ይህ እሳት ሲቀጣጠል እነዚህ ጠያቂዎች በድንጋጤ ለመውጣት ሲሉ ባደረጉት ጥረት እዛ ተረጋግጠው ጉዳት እንደደረሰባቸው ተሰምቷል። ከዚያ ባሻገር ግን በቃጠሎው ጉዳት የደረሰባቸው ሰዎች ሊኖሩ ይችላሉ፣ ይህንን ማወቅ አልተቻለም። እስካሁንም ድረስ እነማን እንዳሉ ከእስረኞቹ መካከል እነማን በህይወት እንዳሉ የሌሉትስ እነማን ናቸው የሚለውን መንግስት ማሳወቅ አልፈለገም። የሚታወቅ ነገር የለም። ብዙ ሰዎች ግን እንዲያውም በማግስቱ በሶስተኛው ቀን በ23 ወደ አዲሱ ማረሚያ ቤት እንዲሄዱ ከተደረገ በኋላ እስረኞቹ እዛም ላይ ተመሳሳይ የሆነ ቃጠሎ ደርሷል። ለዚህ ምክንያቱ የታሳሪ ወገኖች ልጆቻችን ወይም ሰዎቻችን የት ነው ያሉት? የሞቱትን እንደሞቱ አስረዱን፣ ካልሞቱ ደግሞ በህይወት ካሉ እናያቸው እንጠይቃቸው ብለው ባቀረቡት አስተዳደራዊ ጥያቄ መሰረት በቂ ምላሽ ባለማግኘታቸው እንደገና ሌላ ቀውስ እንዲፈጠር ምክንያት ሆኗል። ስለዚህ እኔ በዚያን ወቅት በ21 ወደ ጎንደር ስገባ አምቡላንሶች በጣም ይመላለሱ ነበር ወደ ሆስፒታል። ያ ማለት አንደኛም በቀጥታ በመሳሪያ የተመቱ ከውጭ እሳቱን እናጥፋ ወገኖቻችን እናትርፍ ያሉ ሰላማዊ ወገኖች አትገቡም ተብለው በጥይት የተመቱበት ሁኔታ ነበረ። ከዛ ከውስጥ ያሉት ደግሞ እንዴት ታስረን እሳት ይበላናል ብለው ሰባዊ ጥያቄ በማንሳታቸው የተነሳ መልስ በማጣታቸው ራሳቸውን ለማትረፍ ጥረት ሲያደርጉ ተወጣላ አትወጣም በዚያ መሰረት በአውቶማቲክ መሳሪያ የተመቱ ብዙ ሰዎች ነበሩ። እና ከ21:09 ሰዓት ጀምሮ አምቡላንስ ሆስፒታል ሲመላለስ ነበር። ከዛ በኋላ እንግዲህ የታሳሪው ወገኖች ማረሚያ ቤት መቅረብ አይችሉም። መሄድ የነበረባቸው የት ነው? ሆስፒታል ነው። ሆስፒታል ላይ ብዙ የተገደሉ የሞቱ ሰዎች ነበሩ።
እንደው ስንት ቁጥራቸው ስንት ይደርሳል?
እንግዲህ ያለው ግምት 50 ማለት እነዚህ 50ዎቹ ራሱ ህዝቡ በደንብ የጠረጠራቸው ናቸው እንጂ በመንግስት ያልተገለጡ ብዙ ጉዳት ለሞት የተደረጉ ብዙ ወገኖች አሉ።
የሰሜን ጎንደር ዞንን ዋና አስተዳዳሪ አቶ ግዛት አብይን ያሉኝን መረጃዎች ይዤ እንዲያረጋግጡልኝ የሚከተለውን ጥያቄ አቀረብኩላቸው።
በጎንደር ወይን ቤቱ እሳት ተነስቶ ቃጠሎ ተፈጥሮ ብዙ አደጋ ብዙ ጉዳት እንደደረሰ ይወራል። ይህም የጠራ መረጃ በመንግስት በኩል አልተሰጠም የሚል ነገር ስላለ ነው ማነሳለሁትና የእሳቱ የቃጠሎ መነሹ በአሁኑ ጊዜ በፖሊስ ምርመራ በምንም ታውቆ ከሆነ ምንድን ነው?
እንግዲህ የእሳቱ መነሻ በነገራችን ላይ
ይህም ብዙ ተወርቶበታል ሰምተናል።
ብዙ ተወርቷል። በነገራችን ላይ ከማረሚያ ቤት ውስጥ የተነሳ ቃጠሎ ነው። ቃጠሎው በተለያየ መንገድ ሰው በሚናገረው አይደለም። ዝሮ ዝሮ ቃጠሎ ላይ የራስ ችግሮች እንዳሉ ገና በማጣራት ላይ ነው ያለ። ግን ቃጠሎ ከተነሳ በኋላ ብዙ ስረኛዎች ነው ያሉ፣ ታራሚዎች ነው ያሉ። ታራሚዎች በተለያየ መንገድ የደረሰ ጉዳት አለ። ጉዳቱ አንደኛ ታራሚዎች ቤት አይደለም የተቃጠለ። በነገራችን ላይ ከታራሚዎች ጀርባ የተለያዩ እደ ጥበብ ምናምን የሚሰሩበት አካባቢ የተነሳ እሳት ነው የነበር። ነገር ግን ታራሚዎች ከእሳቱ ለማምለጥ ሲሉ በጣም በመረጋገጥ አንዱን አንዱ ረግጦ በመውጣት የተፈጠረ ጉዳት ነው። ስለዚህ እነዚህ ታራሚዎች ያው ለመቆጣጠር ተሞክሯል፣ ዙሪያውን ሜዳው ላይም ቢሆን ማለት ነው። በዛን ሰዓት የደረሰው ጉዳት ያው በመርገጥ ነው። አንዳንዱ ደግሞ በዚህ ተመስርቶ ደግሞ ለማምለጥ እነዚህ በጣም እድሜ ልክ ታራሚ የሆኑት እነዚህ በጣም ወንጀል የፈጸሙ አንዳንድ ግለሰቦች በዛ ላይ የተወሰደ እንትን አለ። ግን ኦልሞስት አብዛኛው ግን በመጠቃጠቅ የሞተ ሰዎች ነው ያሉት። ስለዚህ አንደኛው ከዚህ ጋር የሚያያዝ ነው። ስለዚህ ከዚህ አካባቢ ላይ ማረሚያ ቤቱ ውስጥ ያለ የማኔጅመንት ችግር የመሳሰሉት እነሱን እየተጣሩ ነው ያሉ። ተጣርተው ምርመራ እየተካሄደ እንዴት ተነሳ፣ ለምን ተነሳ፣ ማን አስነሳው፣ ምን ግንኙነት አለ፣ ምን ትስስር አለ የሚለው ነገር እየተጣራ ነው ያለ። ከተጣራ በኋላ ለህዝቡ ኦፊሻል ግልጽ ይደረጋል። በዚህ መንገድ ያለበት ሁኔታ ነው ያለ።
ጠያቂዎች ማለትም ከታራሚዎች ዘመዶችም የተገደሉ አሉ ይባላል። ለእውነት ነው
ይሄ? ሐሰት ነው። ታራሚዎች ቤተሰብ የሞተ የለም። ታራሚዎች ቅድም እንዳልኩት በመራገጥና በተለያየ መንገድ የመጀመሪያው በዛ መንገድ እንትናሉ። ይልቁንም አዲስ ማረሚያ ቤት ዘመናዊ የሆነ ማረሚያ ቤት ተሰርቶ ተጠናቆ ወደዛ የሚሄዱበት ቀን ተወስኖ ወደዛ ለመሄድ እንትን ባሉበት ሰዓት ነው የነበረ።
እዚያም ግን ቃጠሎ ተነስቷል አሉ።
እዛ አካባቢ ላይ ምንድን ነው የተወሰኑ ሰዎች አሁንም ቢሆን በዛ ሳይሳካላቸው ሳያመልጡ የቀሩ ሰዎች አሁንም ሲሮጡ መሮጭ አልቻሉም። በዚህ መንገድ አንዳንዶቹ የዚህ ቃጠሎ ያንን ማቃጠል ሳይሆን በዛ አካባቢ ያለ ሳር ምናምን ነገር ነው የተቆለለ ሳር ምናምን እንትን ለማለት ተሞክሯል። ያ ቃጠሎ ብዙም አልተቃጠልም። ወዲያው ሲጭስ ወዲያው የጠፋበት ሁኔታ ነው ያለ። ስለዚህ ከዚህ አንጻር በበነገታው ስለነበረ እነዛ ሰዎች ማምለጥ አልቻሉም እና እዚህ ከፍተኛ የህብረተሰቡ ትብብርም ከፍተኛ ነው የነበረ። የታለመው እንትን ሳይሳካ ስለቀረ በዛ መንገድ እነዚህ አሁንም ቢሆን እነዚህ ሰዎች አሁንም ለመሮጥ ለመዝለል በሩጫ እንትን ለማለት የተወሰደ እንትን አለ። እዚህ ውጭ ግን የሚወራው ቤተሰቦቹ እንትን ብለዋል፣ ቤተሰቡ አልተገናኘም። በእርግጥ በዛን ቀን በአንድ ቀንና ሁለት ቀን ቤተሰብ የሚጠይቀውን ለማረጋጋት ሲባል የተወሰነ ታገሱን ተብሎ እንዲበተን ተደርጎ ነበር። በነገታው ግን ቤተሰቡ የፈለገውን እንትን እንዲህ የተደረገበት ሁኔታ ነው ያለ እና ቤተሰብ ለመጠየቅ የመጣ ሳይሆን እዛ ውስጥ የነበሩ ሰዎች የሞቱ እንደሆነ ነው። ሌሎች ዝርዝር ሁኔታው በቀጻይ የተጣራ የሚጠየቅ ሰው ይጠየቃል። ሌሎችም ተጠያቂነት ያላቸው መነሻዎቹ ምንድን ናቸው የሚለው ነገር በተለያየ መንገድ እየተጣራ ያለበት ሁኔታ ነው ያለ።
ተስፋ አረጋለሁ ይህንንም ሪፖርት ከእርስዎ እንደማገኝ በኋላ። የቃጠለው መንስኤ ምን እንደሆነ እየተጣራ መሆኑን አቶ ግዛት የገለጹትን ቀደም ብዬ ካናገርኳቸው የጎንደር ነዋሪዎች አንደኛው በአብዛኛው ይስማሙና በከተማው የሚባለውንም ጭምር አካፍለውኛል።
ይህ ነገር የተደረሰበት አዲስ ነገር የለም። እሳቱ ቀጥሎ ሁለት ቀን ነው የተደረገው። በመጀመሪያው ቀን የሰው እጅ አለበት የሚል የሰው እጅ አለበት፣ ነዳጅ ገብቷል፣ ከቃጠለው በፊት ስብሰባ ተደርጓል። ስብሰባውን የመራው የወይን አዛዡ ነው። ይህንን ለምን ያደረክ በሚልም ጭምጭምታል።
የሆነው ነገር በትክክል መንግስትም አልተናገረም፣ ህዝቡ የሚያውቀው ነገር የለም። የታመነ መረጃ የሚወጣ የለም።
ይህ የታመነ በተለይ ሁለተኛውም የሚመለከት የተባለ ምንም ነገር የለም። ምንም አልተባለ። የመጀመሪያውን ያንን ያህል ቅድም እንደነገርኩ የተወሰኑ ያህል ሰዎች ተጎድተዋል በሚል በሁለተኛ የእርምት ዜና ላይ ተላልፈዋል። በሁለተኛው ቃጠሎ ወቅት ግን የተደረገ ምንም ነገር የለም። መንግስትም ገለጻ አላደረገም እንዳለን ያለው። ይሄ ለመሆኑ ግን የጎንደር ከተማ ህዝብ በትክክል ያውቀዋል። ከወህኒ ቤቱ ጀምሮ እስከ ሆስፒታል የሚያደርሰው መንገድ ተዘግቶ አምቡላንሶች በምልልስ በከፍተኛ ድምፅ በምልልስ ሰዎችን ቁስለኞችን ወደ ሆስፒታል ሲያደርሱ እንደነበረ፣ ሆስፒታሉ በሙሉ ቁስለኛ ቤተሰብ በእስረኛ ቤተሰብ ተጨናንቀው እንደነበረ፣ ሰዎችም ተመተው ለሁለት ቀን ሆስፒታሉ ራሱ የመጀመሪያው በር ዋናው በር የመኪና መግቢያው በሩ ዝግ እንደነበረ በትክክል ይታወቃል።
እንግዲህ ሌላ ነው ያልጠየኩት ነገር ካለና ህዝብ ማወቅ አለበት የሚሉት ነገር ካለ ቢነግሩ።
እኔ በወቅቱ ህዝብ ማወቅ አለበት ብዬ የማስበው አንድ እውነታ አለ። ምንድን ነው? የቅማንትና የጎንደር ህዝብ እንደ ህዝብነቱ አብሮ ነው የኖረው፣ ለወደፊትም አብሮ ነው የሚኖረው። አሁን የቅማንት ብሔረሰብ በሃይማኖት ከጎንደር ህዝብ አይለይም፣ ከአማራው ህዝብ አይለይም፣ በቋንቋ ከአማራው ህዝብ አይለይም፣ በባህል ባለባበስ ከአማራው ህብረተሰብ አይለይም። ስለዚህ በመካከላቸው ተፈጥሮ እያጋጫቸውና ደም እያካባቸው ያለው ጉዳይ ምናልባትም ሰው ሰራሽ ነው። ስለዚህ ለ300ና ለ400 ዓመት ለ200ና ለ150 ዓመት ተዋልዶ ተጋብቶ በጉርብትና ሲድር እየዘፈነ ቤተሰቡ ሲሞትበት አብሮ እያለቀሰ እየቀበረ ሲቸገር እየተረዳዳ አብሮ የኖረ ህዝብ በዚህ ሰው ሰራሽ ችግር ሰለባ ሆኖ መከፋፈል ውስጥ ገብቶ ባይጎዳዳ አብሮነቱን እንዲቀጥል ባለፈው በሰሞኑ በተከሰተ ችግር ምክንያት ቂም ወርሶ ወደ በቀል እንዳይገባ ድጋሚ ደም መፋሰስ እንዳይደርስ ባሳስብ ደስ ይለኛል።
በጣም አመሰግናለሁ።
አመሰግናለሁ።
መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እናመሰግናለን መለስካቸው። ወደ ተከታዩ ዘገባ እናልፋለን። የመቀሌ ዩኒቨርሲቲ ረዳት መምህራን የትምህርትና የሥራ እድገት እንዲሁም የመንግሥት አሰራር ግልጽ እንዲሆንልን የመብት ጥያቄ በማንሳታችን የህዳር ደሞዛችን ታገደብን ሲሉ ቅሬታ አሰምተዋል። የዩኒቨርሲቲው አስተዳደር በበኩሉ ደሞዙ የታገደበት ሠራተኛ የለም፣ ሠራተኞቹ ደሞዝ ያልተከፈላቸው ሥራ ላይ መኖራቸውን የሚያረጋግጥ ሥርዓት ስላላከበሩ ነው ይላል። ግርማይ ገብሩ ከመቀሌ ተጨማሪ አለው።
በመቀለ ዩኒቨርሲቲ የሚሰሩ የቴክኒካል ረዳቶች ባለፈው ዝግጅታችን ያነሱት የመብት ጥያቄና እንዲሁም የመቀለ ዩኒቨርሲቲ አስተዳደር የሰጠውን መልስ አቅርበን ነበር። በዛሬው ዝግጅት ደግሞ የቴክኒካል ረዳቶች ከህዳር ወር ጀምሮ ደሞዛችን አልተሰጠንም የሚል ቅሬታ አቅርበዋል። በዚሁ መሰረት የቴክኒካል ረዳቶች የሰጡትን ቅሬታና ከመቀለ ዩኒቨርሲቲ ደግሞ የዩኒቨርሲቲው ፕሬዝዳንት ዶክተር ክንደያ ገብረህይወት እንዲሁም በዩኒቨርሲቲው የኢትዮጵያ ቴክኖሎጂ ኢንስቲትዩት ጽህፈት ቤት ዳይሬክተር የሆኑት ዶክተር ገብረ መስቀል ካህሳይ የሰጡትን መልስ እናቀርባለን። መጀመሪያ የቴክኒካል ረዳቶች ቅሬታዎችን እንስማ።
ደሞዛችን በርግጥ እስካሁን ድረስ ተይዟል። የዳር ወራ አልተሰጠንም። አሁንም ያው ታሳስ ግማሽ ከግማሽ በላይ ሆኖ አልቀኑ ኦልሞስት ታሳስም ላይሰጠን ይችላል። ይሄ ዋናው ምክንያት ምንድነው? ጥያቄ በማቅረባችን የመጣ ብቻ ነው ብዬ ነው ማስበው። ነው ግልጽ አልሆነልኝም አካሄዱ ይብራራልኝ ብሎ መጠየቅ ህገ መንግስታዊ መብት ነው። ስለጠየቀ ብቻ ደሞዝን የሚያዝ ከሆነ ይሄ ግልጽ አይደለም።
ደሞዝ ለመጠየቅ ስራ ላይ መኖራቸው የተረጋገጠበት ነገር አለ?
አዎ፣ ምክንያቱም ስራችን እየሰራን እንደሆነ የትምህርት ክፍላችን መስራታችንን በወቅቱ ለሚመለከተው አካል አቅርቧል። መስራታችንን የሚገልጽ ማለት ነው። የአንድ ሰው ደሞዝ መያዝ ያለበት ወይ በራሱ ፈቃድ አለለዚያ በፍርድ ቤት ትእዛዝ ነው የሚለው። ከዚህ ውጭ ስራ እንኳን ካልሰራ ህግ አለው ባሉበት የሚባል ነገር አካሄድ አለ። ያንን አካሄድ ተከትሎ መሄድ ያለበት። ከዚህ ውጭ ግን ስልጣን በመጠቀም ይመስለኛል እኔ ደሞዛችን ተይዘዋል እስካሁን ማለት ነው።
ራሄል መሰለ እባላለሁ ከኤሌክትሪካል ዲፓርትመንት ነኝ። እኔ ያለኝ ሀሳብ ምንድን ነው፣ በፊርማ ላይ ከሆነ ፊርማ እንፈርም ያለ የለም። ፊርማ ማለት የመቆጣጠሪያ ስልት እስከሆነ ድረስ እንፈርማለን ሁላችንም። እኔ ያለውም ፕሬዚዳንቱን ፈርም ከተባለ ይፈርማል ሁላችንም። ግን ከፈረምን በኋላ የሚመጣው ብዙ ጉዳዮች አሉ። ለምሳሌ እኛ ስንሰራ 12 ሰዓት ግዴታ ነበረ። የተረፈው ካለን በሎድ ይከፈለ ነበረ። ብዙ ጥቅማ ጥቅሞች ነበሩ። ከፈረምኩኝ ሎድ ነገር የሚባል የለም፣ ጥቅማ ጥቅም የለም በአካዳሚክ ዙሪያ እና መፈረሙ ብቻ ነው ያዩት ያሉት እነሱ። እኔ ግን ከፈረምኩ በኋላ የሚመጣ ችግሮች ብዙ ነው ያሉት እና ይሄ ነገር ግልጽ አይደለም። ከአካዳሚ ወደ ሳፖርቲቭ ስታፍ እየተሸጋገርን ያለ ነው። የጀምራ የመጣው የእድገት ሌጅስሌሽን የእድገታችንን መሳደን አካዳሚክ ድጋፍ ሰጭ ነው የሚለው። ከዛ ተነጥላ ደግሞ አንድ ፔጅ የመጣችው ደግሞ ቴክኒካል ድጋፍ ሰጭ የምትል ነው። ቴክኒካል ድጋፍ ሰጭ ከሆንኛ ድጋፍ ሰጭ ክላስ ማስተማር የለብንም ማኗል አናዘጋጅም። ግን የሚለን ያለው እድገት ከአንዱ መሰላል ወደ ሌላኛው ስናል ሁለት ማኗል እናዘጋጃለን። ሁለት ማኗል ማዘጋጅ ከሆነ ምን የአካዳሚክ ስታፍ ነኝ ማለት ነው እንጂ የትኛውም ሳፖርቲቭ ስታፍ ማኗል አዘጋጅቶ ያደገ የለም። የማይታወቅ ከሆነ ክሬዲት ስትራክቸር የማይታወቅ ከሆነ እኔ ማስተር ጂም እቃ ያቀብላለሁ፣ ዲፕሎማ ይዞ እቃ ያቀብላል ማለት ነው። እና መንግስት ይህን ያህል ጠልቆ ያየ አይመስለኝም። አስተዳደሩም በዩኒቨርሲቲ ደረጃ ይወት አይመስለኝም።
የመቀሌ ዩኒቨርሲቲ ፕሬዚዳንት ዶክተር ክንደያ ገብረህይወት ከቴክኒካል ረዳቶች ለቀረበው ቅሬታ መልስ ይሰጣሉ። ዶክተር እንግዲህ ባጭሩ እነኚህ ሰዎች ያላቸው የስራ ዘርፍ ምንድን ነው የሚባለው? ይህንን ባጭሩ ቢነግሩን።
ወል ማለት ከቅርብ ጊዜ ጀምሮ አዲስ እነዚህ የቴክኒክ ረዳቶች የእነሱ እድገት በሚመለከት በመንግስት የወጣ መመሪያ አለ። ዋናው ሀሳብ ምንድን ነው? በዩኒቨርሲቲዎቻችን የትምህርት ጥራት ማረጋገጥ አለብን። የትምህርት ጥራት ለማረጋገጥ ደግሞ እነዚህ የቤተ ሙከራዎች፣ ወርክሾፖች፣ እዛ ምርምር የምንሰራባቸው ስራዎች ጠንካራ መሆን አለባቸው ነው። ጠንካራ እንዲሆኑ ደግሞ በተለይ እዛ የሚሰሩ የኛ ቴክኒካል ረዳቶች የእነሱ የእድገት መሳለልም መለየት አለበት ተብሎ ዩኒቨርሲቲዎች አጥንተው ዩኒቨርሲቲዎች ለትምህርት ሚኒስትር አቅርቦ ትምህርት ሚኒስትርም ከሚመለከታቸው ሌሎች የሚኒስትሮች ምክር ቤት መስሪያ ቤቶች ታይቶ ዓለም አቀፍ ተሞክሮም ታይቶ አሁን እነዚህ የቴክኒካል ረዳት የምንላቸው የእነሱ የእድገት መሳለል በዛው ድሮ የቆመ ነበር። አሁን ደግሞ ቀጣይ የሆነ እስከ ማስተርስ እስከ ላይም ሊደርሱበት የሚችል የእድገት መሳለል ነው ያላቸው እና ይሄ አሁን አዲስ አሰራር ነው ከመስከረም ጀምሮ ማለት ነው። ጥያቄ ስላቀረብን ደሞዝ ተከለከል፣ ይሄ ትክክል አይደለም። ጥያቄ አቅርበዋል። ጥያቄውም እኔም ራሴ ከአንዴም ከዛም በላይ አናግሬያቸዋል፣ ተወካዮቻቸው ማለት ነው። ከዛ በለጠ ግን በየኮሌጁ ያሉት የሚመለከታቸው ኃላፊዎች እነሱ እንዲያናግሯቸው ተነግሯል። ያቀረቡት ጥያቄም ሲሪየስሊ ወስደን ለትምህርት ሚኒስትር ማቅረብን ምላሽም ተሰጥቶበታል። ስለዚህ አላነጋግሩንም ምላሽ አልሰጡንም የሚለው እኔ ፌርም አይመስለኝም፣ ትክክል ስላልሆነ። ከዛ ውጭ የስራ ዝርዝራችን ምንድን ነው የሚባለው? እነዚህ እንግዲህ እያንዳንዱ ዩኒቨርሲቲው ያለ ማህበረሰብ ለዩኒቨርሲቲው ተልእኮ ነው። ጥዳት ጀምሮ እስከ እኔ ድረስ ሁላችን የዩኒቨርሲቲውን ተልእኮ ማሳካት ነው፣ መማር ማስተማር፣ ምርምር፣ ለማህበረሰብ አገልግሎት መስጠት ማለት ነው። ስለዚህ እነዚህም በተመደቡበት አሁን እንደ አብነት በተለይ በዚህ በኢንጂነሪንግ ያሉት ረዳት እንዳየኸውም ለእነሱም ዝርዝር ተሰጥቷቸው የስራ ድርሻቸው ማለት ነው። ከዚህ ውጭ የስራ ድርሻ ያለን እስካሁን ታዲያ በምን ይሰሩ ነበር ማለት ነው? ያ የተቀየረ ነገር የለም። ግን የእነሱ የእድገት መሳለል ግን በአዲስ መልኩ ማለት ዓለም አቀፋዊ በሆነ መልኩ ተቀይሯል።
ፈርሙ ተብለናል ይላሉና ፈርሙ ማለት የአስተዳደር ሰራተኞች መሆናችንን ስለሚገልጽልን ይሄ ደግሞ ለቀጣዩ እድገታችንም አስቸጋሪ ነው፣ እንደገናም ጥቅማ ጥቅምም ያስቀርብናልም ይላሉ።
እንግዲህ ያለመፈረም መብት አይመስለኝም። ምክንያቱም የመንግስት አሰራር አለ፣ ያለ መፈረም ደግሞ ቀጣይ ጥቅም ሊያስቀር የሚችል አይደለም። ስለዚህ ምንድነው እነዚህ ኦሬዲ በመንግስት የተወሰናል በቀን 8 ሰዓት መስራት አለባቸው በሳምንትም 39 ሰዓት መስራት አለባቸው ይላል። ይሄ የሚረጋገጠው እንግዲህ በፊርማ ነው። በስራ ሰዓት ስራ ቦታ እስከተገኘ ድረስ የመፈረምና ያለመፈረም ትልቅ ጉዳይ መሆን አልነበረም። ስለዚህ ኢሹም የሆነው በስራ ቦታ እንገኛለን አንገኝም ነው የሚሆነው። ስለዚህ ይሄ የመንግስት አሰራር ነው። ይሄ ማለት ደግሞ የድጋፍ ሰጪ ሰራተኞች ሆናችኋል ማለትም አይደለም። ኦሬዲ በዩኒቨርሲቲዎቻችን 3 የተለያዩ ዘርፎች ናቸው ያሉት። የድጋፍ ሰጪ ሰራተኛ አለ፣ የቴክኒካል ሳፖርት ስታፍ አለ፣ መምህራን አሉ። 3ቱም የተለያዩ ናቸው። እነዚህ ግን እነዚህ ናን አካዳሚክ የምንላቸው ሁለቱም ቴክኒካል ሳፖርት ስታፍ እና የድጋፍ ሰጪ ሰራተኞች ግን የግድ መፈረም ይኖርባቸው። ደሞዝ የሚከፈልበት የሚረጋገጥበትም በዛ መልክ ስለሆነ የግድ መፈረም ይኖርባቸው። ባይዘ ወይ አብዛኞቹ እየፈረሙ ናቸው። የመንግስት አሰራር ስለሆነ እኛ አሰራሩ በጥብቅ እንተገብረዋለን።
በመቀሌ ዩኒቨርሲቲ ያሉት የቴክኒክ ረዳቶች የህዳር ወር ደሞዛችን ታግዷል ነው እያሉ ያሉትና ደሞዛቸው ታግዶ ከሆነ ለምንድን ነው የታገደው? ምክንያቱም ስራ ላይ እንደነበርን ማረጋገጫ ከየትምህርት ክፍሉ ስራ ላይ እንደነበርን በማስተማርና በስራ ላይ እንደነበርን ማረጋገጫ ይዘን እያለን ደሞዛችን ታገደ እያሉ ነውና እስኪ ዶክተር ገብረ መስቀል ካሳይ በዚህ የሚሉትን እንስማ።
የታገደ ደሞዝ የለም። ማንንም ሰው ተነስቶ ሰራተኛን ደሞዝ ማገድ አይችልም። የሆነው ሁኔታ በአዲሱ የቴክኒካል ረዳቶች መዋቅር የእድገት መሳልል መሰረት ከመስከረም 12 ጀምሮ ቴክኒካል ረዳቶች በሙሉ በቀን 8 ሰዓት በሳምንት 39 ሰዓት በስራ ላይ መገኘታቸውን ማረጋገጫ ሊኖር ይገባል። ከዚህ በፊት የነበረው አካሄድ አቴንዳንስ ስርዓት አልነበረም። እነሱ ይህንን መሰረት ተደርጎ በጥቅምት 10 8 ሰዓት በቀን 39 ሰዓት በሳምንት በስራ ላይ መገኘታቸውን ሊያሳይ የሚችል የጣት አሻራ እንዲሰጡ ተጠይቋል። ይህን ካልሆነ ግን የጥቅምት ወር ደመወዛቸውም እንደማይከፈላቸው ያኔ በደብዳቤም ተገልጾላቸዋል።
ዶክተር፣ ይህ ትዕዛዝ በሀገር አቀፍ ደረጃ በትምህርት ሚኒስቴር የወጣ በሁሉም ዩኒቨርሲቲዎች የሚሰራ ነው ወይስ በዚሁ በመቀሌ ዩኒቨርሲቲ ብቻ ነው የሚሰራው?
ይሄ በሁሉም ዩኒቨርሲቲዎች ነው። ከትምህርት ሚኒስቴር የመጣ ደብዳቤ ነው። እንደ ማንኛውም ከመምህራን ውጭ ያሉት ሰራተኞች የሚለው ከትምህርት ሚኒስቴር የመጣ ደብዳቤ ነው። ከቤት አበልም ጋር በተያያዘ የሚያነሱ ጥያቄ ነበርና በዚሁ ደብዳቤ የቤት አበልም እንደማይገባቸው እንደ ማንኛውም ነን አካዳሚክ ሰራተኛ ከትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች ገዢ የሆነ ዳይሬክቲቭ ነው እንጂ በዩኒቨርሲቲያችን ብቻ ወይ ለዩኒቨርሲቲያችን ብቻ የመጣ ጉዳይ አይደለም። ሰው በዚህ መልኩ የህዳር ወር ደመወዛቸውም ጥቅምት 29 ላይ እንዲያውም ደብዳቤው ቃል በቃል ላንብብልህ። መጨረሻው ያለውን ደብዳቤው ከዚህ በፊት እንዲህ ተብላችሁ ነበር ይልና የጥቅምት 10ሩን ደብዳቤ ሪፈር ያደርጋል። ስለሆነም ከህዳር 01 2008 ዓ.ም ጀምሮ የጣት አሻራ የማይሰጥ የቴክኒካል ረዳት በራሱ ፍቃድ በስራ ያልተገኘ መሆኑ ታውቆ ደመወዙን የማይሰራለት መሆኑ ከወዲሁ ለማሳሰብ እንወዳለን። ጥቅምት 29 ነው፣ ይህን ቀድሞ ተነግሯቸዋል። ይህንን ሳይሆን ሲቀር ደመወዛቸው አልተለቀቀላቸውም። የህዳር ወር ደመወዛቸው እነሱ ትምህርት ክፍል ኃላፊዎች በስራ ላይ መኖራችን ሪፖርት አድርገው እያሉ የሚለው የተዛባ ነው። በዚህ አሰራር መሰረት በአዲሱ አሰራር የአስተዳደር ሰራተኞች ናቸው ይህንን የሚያረጋግጡት። ባዮሜትሪክ ፊንገር ፕሪንት መሽናችን ነው የሚያረጋግጠው እንጂ ትምህርት ክፍል ኃላፊዎች አይደሉም።
የቴክኒካል ረዳቶች በተወካዮቻቸው በኩል አሁንም ጥያቄዎቻችን ይቀጥላል ነው እያሉ ያሉት። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።
ፕሮግራማችን ይቀጥላል። አብራችሁን ቆዩ። የተከበራችሁ አድማጮች፣ ተከታዩ ዝግጅት ንግድና ምጣኔ ሀብት። አዲስ ዓመት እየመጣ ነው። የግሪጎሪያን ዘመን 2016 ሊገባ 2 ቀናት ቀርተውታል። የምሽቱን ንግድና ምጣኔ ሀብት በአዲስ ዓመት አዲስ ሀሳብ የያዙ 2 ኢትዮጵያውያን አሜሪካውያንን ስራ ያስተዋውቃል። አዘጋጅና አቅራቢ ሄኖክ ሰማእግዜር።
እሺ፣ ስሜ ቲያ ነው፣ ቲያ ያላ። And I'm co-founder of Addis Ideas.
My name is Mitu Yilman. I'm also co-founder of Addis Ideas.
የአዲስ አይዲያስ አዲስ ሐሳብ መስራች ኢትዮጵያዊ አሜሪካውያንን ድምጽ ነው የሰማነው። ለመሆኑ አዲስ አይዲያስ ምንድነው?
አዲስ አይዲያስ is Africa's first ideas engine. We're a revolutionary application that crowdsources African development solutions.
አዲስ አይዲያስ በአፍሪካ የሚፈልቁ የሥራና የለውጥ ሐሳቦችን በማሰባሰብ አዲስ ሥራ አፍላቂዎችን፣ ሥራና ሠራተኛን እንዲሁም የልማት ሐሳቦችን ከህዝቡ ሰብስቦ መልሶ ለህዝቡ የሚያቀብል የሞባይል አፕ ወይም አምድ ነው።
ለምን አናስተዋውቃቸውም? ቲያ የለና ሚጡ ይልማ ይባላሉ። በዩናይትድ ስቴትስ አብረው ነው ያደጉት። ቤተሰቦቻቸው ኢትዮጵያውያን ናቸው።
ከህፃንነታችን ጀምሮ ጓደኞች ነን። ከዚህ በተሻለን እንዴት እንደምገልጸው አላውቅም። ወደ ዲሲ የመጣ ነው በህዝብ አስተዳደር ፖሊሲ ዙሪያ ልንሰራ ነው። ለአፍሪካ ያለን ፍቅር ልዩ ነው። እኛ ማለቴ ቤተሰቦቻችን ከኢትዮጵያ ናቸው። በአፍሪካ ለመስራት እንፈልጋለን። የህዝባችንን አቅም ለመገንባት ካለን ፍላጎት ነው ይህንን ሀሳብ ግሩም ሀሳብ ነው በነገራችሁ ላይ አፍልቀናል። አዲስ አይዲያስ አዲስ ሀሳብ ነው የጀመርነው። የአፍሪካውያንን ድምጽ ወደ ውሳኔ መስጫ ጠረጴዛ ለማምጣት ነው። በተለይ ስለ ራሳቸውና ማህበረሰባቸው ልማት ከነሱ በላይ የሚያውቅ ስለማይኖር ድምጻቸውን ለማጉላት ነው።
ሐሳቡ ግሩም ነው። እንዴት እንተግብረው ሲሉ አሰቡ። የሞባይል አፕ አምድ ሰሩና መረጃዎች በዚህ የሞባይል አፕ እንዲሰራጩ ሐሳብ አፍላቂና ባለሀብት እንዲሁም አጋር የሚሆኑ ግለሰቦችና ድርጅቶች እንዲገናኙ
ሐሳቦቹ ከአፍሪካውያን የሚመነጩ ናቸው። ከህዝቡ የሚመነጩ የሥራ ሐሳቦችን እውን ሊያደርጉ የሚችሉ ሰዎች ጋር የሚያገናኝ አምድ ነው አፑ። በጣም ጓጉተናል። በጥር ወር ነው ለህዝብ ግልጋሎት ልናውል ያሰብነው።
ሚጡ አንድ ነገር ታክላለች። በአፍሪካ ለውጥ ለማምጣት ቀዳሚው ሚና የአህጉሪቱ ህዝብ ነው ትላለች።
We know the best development solutions come from within communities that experience those issues first.
የማህበረሰብ ለውጥ የሚመጣው ችግሩን ከሚጋፈጡ ማህበረሰቦች ውስጥ ነው። ለዚህ ደግሞ በማህበረሰብ ውስጥ የሚሰሩ ወጣት ስራ ፈጣሪዎች ትልቅ ሚና አላቸው። ከችግራቸው ተነስተው ለሚፈጥሯቸው የመፍትሄ ሐሳቦች የኛ አፕ መገልገያ እንዲሆን እንሻለን።
እዚህ ላይ ቁልፉ ቃል ስራ ፈጣሪዎች የሚለው ነው። ቲያ ታብራራለች።
Entrepreneurs are our main target market because for entrepreneurs we are an application
for ስራ ፈጣሪዎች ናቸው የኛ ቁልፍ ተገልጋዮቻችን። የስራ አመራርና የገበያ መፈለጊያ አምድ ይሆናቸዋል። የንግድ ስራ ሐሳቡ የገንዘብ ምንጭ የሚያስገኝበት መንገድንም ይፈጥራል። ደንበኛና ተገልጋዩም እንዲያውቃቸው በር ይከፍታል።
አዲስ ሐሳብ ታዲያ ፈላጊው ብዙ ነው፣ ቀማኛውም እንዲሁ። ስለዚህ ለነዚህ አዳዲስ የሥራና የፈጠራ ሐሳቦች ህጋዊ የአይምሮ ባለቤትነት መብት እንዴት ይተበቃል?
Upon logging into Addis Ideas there's a non-disclosure agreement, right? So it's a safe space.
ወደ Addis Ideas app ሲገባ አንድ የህግ ስምምነት አለ። ስለዚህ ሐሳቦቹ የሚቀመጡት በህግ ተከለለው ይሆናል። ከዚያም የተለዩ የደህንነት መጠበቂያ መንገዶች አሉ። ሰነዶች ተጠብቀው እንዲቆዩ ያደርጋል። የተፈቀደላቸው ኢንቨስተሮች ብቻ እንዲገቡና እንዲመለከቱ የሚፈቅዱ ቁልፎችን ማለቴ ነው።
እኛ እነዚህን ወጣቶች መልእክት አሳልፉ ብለን ባንጠይቃቸውም ሁለቱ ወጣት ኢትዮጵያዊ አሜሪካውያን ቲያና ሚጡ ለእናንተ የምናሳልፈው መልእክት አለን አሉ።
Post on Addis Ideas.
ወጣት ስራ ፈጣሪዎች ሐሳባችሁን በአዲስ አይዲያስ አፕ አስገቡ።
እኔም እስማማለሁ።
አዲስ አይዲያስን ተጠቀሙ። እኛ ዋስትናውን እንሰጣለን። ከኢንቨስተሮች ጋር እናገናኛችኋለን። አቅማችሁን ሊገነቡ የሚችሉ ሰዎች ጋር በድልድይነት እናገናኛችኋለን።
addisideas.org ADDIS
የአዲስ ሐሳብ አዲስ አይዲያስ ሐሳብ አፍላቂዎች ሚጡና ቲያ ስራቸውን ለመጀመር 52000 የአሜሪካን ዶላርስ ያስፈልጋቸዋል። ከግለሰቦችና ከድርጅቶች ገንዘቡን አሰባስበው በጥር ወር አዲስ አበባ ላይ አዲስ ሐሳባቸውን እውን ሊያደርጉ ቆርጠው ተነስተዋል። ቸሪክ ጠማቸውን እንላለን። ቀጣዩ የምሽቱ የንግድና ምጣኔ ሀብት ዝግጅት እንግዳ ኢዮቤስ ዋራን ነው። የግል ሀብት አንቀሳቃሽን በለው ፕራይቬት ኢኩዊቲ ላይ ከ15 ዓመታት በላይ ሰርቷል። ፕሬዚዳንት ኦባማ ላቋቋሙት ግብረ ኃይል ደግሞ በኃይል ዙሪያ ምክር ይሰጣል። ስለ አዲስ አይዲያስ በዚህ በመጪው የአውሮፓውያን ዘመን 2016 ሊተገብሩት ለወጠኑት ስራ እንዲህ ይላል።
በጣም ጥሩ ጊዜውን ተከትሎ የመጣ ጥሩ አፕ ነው። በጣም አመሰግናለሁ ስለዚህ ትልቅ ስራቸው። እንግዲህ ውጤታማ እንዲሆን ደግሞ አፕሊኬሽኑ ለተጠቃሚዎች ቀላል ሆኖ ተጠቃሚዎችም እንዲጠቀሙበት ስራ ፈጣሪነት በጣም አስፈላጊ ነው። በተለይ ለእንደኛ አይነት አህጉር ማለት ለአፍሪካ አፍሪካኖች ራሳቸው ስራ ፈጣሪዎች ናቸው። እንግዲህ ከግብርና ጀምሮ ስራ ፈጠራ ነው ያለበት። ያላቸውን ሀሳቦች ወደ ተሻለ ቦታ አፍልቆ ለማምጣት ይሄ አፕ በጣም መሰረታዊ ድልድይ ነው ብዬ ነው የማምነው።
እንግዲህ አስቀድመንም ስንሰማ አፍሪካ ውስጥ በተለይ ከቅርብ ዓመታት ወዲህ ከ600 ሚሊዮን በላይ ሰዎች የሞባይል አገልግሎት ተጠቃሚ ሆነዋል። ወደፊት እያደገ የሚሄድ ቁጥር ነው። ከዛም በተጨማሪ እንግዲህ የቆዩ የመገናኛ አገልግሎቶችና ዘዴዎችም አሉ። እነኚህ አዳዲስ ቴክኖሎጂዎች ምን ያህል የአፍሪካን የኢትዮጵያን የገበያ ስርዓት የኑሮ ሁኔታ ይለውጣል?
በጣም ይቀይራል። አሁን አዲስ አበባ በቅርብ ጊዜ ሄጄ ነበር። በጣም የሚገርመው ነገር ሞባይል የማይጠቀም ሰው የለም። ሁሉ ሰው ባለሞባይል ነው። በሞባይል ብዙ የንግድ ትራንዛክሽኖች ይካሄዳሉ። ሰው የሚፈልገውን ነገር በዛ ፈልጎ የማግኘት ችሎታው ከፍ ያለ ነው እና የሞባይል ቴክኖሎጂ አፍሪካን ትራንስፎርም እያደረጋል ነው። ለአፍሪካኖች ደግሞ በእውነት በጣም ትልቅ ከጊዜ ጋር ያገናኛቸው እና ከውጭ ዓለም ጋር ባጭር ያገናኛቸው እሱ ነው። ትልቁ ችግር አሁን እንደ ኢትዮጵያ አይነት ሀገር ከሌላው አፍሪካ የምንለይበት ዋይፋይ አቅርቦቱ በጣም ዝቅተኛ ነው። ማለት የሞባይል አፖችን በሚገባ ለመጠቀም የኔትወርኩ መኖር አለበት እና ያ የዋይፋይ አቅርቦት በጣም ሊሻሻል ይገባዋል። ከተሻሻለ ከሌላ አፍሪካ ሀገሮች ካሉት ተጠቃሚዎች አንጻር የእኛም ለቴክኖሎጂ ያለን እውቀትና ግንኙነት በጣም ሊልቅ ይችላል።
ኢዮብን እናመሰግናለን። አዲስ አይዲያስ በአዲሱ አውሮፓውያን ዓመት 2016 ህልማችሁ ይሳካ እንላለን። አድማጮቻችን፣ የምሽቱ የንግድና ምጣኔ ሀብት ዝግጅት በዚሁ ተጠናቋል። መጪው የአውሮፓውያን ዓመት 2016 ለሁላችሁም መልካም ሥራ የምትሰሩበት የምትበለጽጉበት ሀገርና ሕዝብን የምታኮሩበት ያድርግላችሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነው።
አሜን።
አሜን። ክቡራትና ክቡራን አድማጮች፣ አሁን እስቲ ከእናንተ አስተያየቶች አንዱን እናሰማችሁ።
ከሎቪ እንደምን አላችሁ? ጥያቄ ለመጠየቅ ፈልጌ ነው። የኦሮሚያ ክልላዊ መንግስት ፕሮቴስቱ፣ ሰላማዊ ሰልፉ፣ የተቃዋሚው ሰላማዊ ሰልፍ ከአቅሙ በላይ ሆኖ ተገኝቶ ነው የፌዴራል ወታደሮቹ ገብቶ ተማሪዎቹን የፈጁት? እስቲ ይሄንን ጥያቄ እንዴት አድርጋችሁ የመንግስት ኮሚኒኬሽኑን ብትጠይቁልን። ሰው ሁሉ ምን ነው ይሄንን ረሳ? ሁሉ ጠያቂ ፖለቲከኞቹ፣ ተቃዋሚዎቹ ይሄንን ብጠይቁ ምን አለ? ወይስ የኦሮሚያ መንግስት እዚህ ባለንበት ሀገር በአሜሪካን ሀገር እኮ ከአንድ ክልል ከአንድ ስቴት እኮ የስቴቱ ካልፈቀደ እኮ በግድ መጥቶ ሌላውን ከሌላ ስቴት ከዲሲ መጥቶ የቨርጂኒያን እንትን ሊያጠቃ የሚችልበት ካልጠየቀ በስተቀር የሚያደርግ አይመስለኝም። እኔ ሳስበው እዚሁ ኑራን አይተነዋል እንግዲህ በዲሞክራሲ ከተባለ ማለት ነው። ምክንያቱም የኦሮሚያ ክልላዊ መንግስት ፖሊሶቹ ከፖሊስም በፖሊሶቹ ቢያቅታቸው የፈጥኖ ደራሽ የኦሮሚያ ፈጥኖ ደራሽ አለ። ከእነሱ በላይም ሆኖ ነው ከክልል የመጡትን ተማሪዎቹን የፈጁት? እስቲ ይህንን ጥያቄ እንደ ጋዜጠኛ ሆናችሁ ስትጠይቋቸው ለወደፊቱ፣ አሁን እንኳን ያለቀ ይመስለኛል ኢንተርቪው፣ ስትጠይቋቸው ይህንን ጥያቄ አብራችሁ አያያዛችሁ ጠይቁልን በእናታችሁ። በእውነት ነው እኛ ትንሽ ግራ ስለገባን ነው። እስቲ በምት እናንተ ናችሁ ለእነሱ የምታገኟቸው እንዴት እንደምትጠይቋቸው የምታውቁ። ይህንን ጥያቄ ግን ሁሉም ሰው ረስቶታል። እኔ እንዴት እንደሆነ ስለጋብ ወይ አዲስ አበባ ውስጥ አይደለም የፍጅት የተካሄደ ኦሮሚያ ክልል ውስጥ ነው። እንዴት ሆኖ የፌዴራል ወታደር ገብቶ የኦሮሚያን ተማሪ ሊፈጅ እንደቻለ ተጠይቆ ይሁን አልተጠየቀም ወይስ በማን አለበነት ገብቶ ነው ተማሪዎቹን የሚፈጁት? እስቲ ይህንን ጠይቁልን።
እናመሰግናለን። እንግዲህ ጥያቄው አልቋል መሰለኝ ብለዋል። አላለቀም፣ ይቀጥላል ቃለ ምልልሳችንም ሁሉ። እንግዲህ መልስ የምትሰጡ አካላትም ይህን ጥያቄ ይዘን መምጣታችን ስለማይቀር መልሳችሁን አዘጋጁልን። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው፣ ወደ መሰናበቻው እየሄድ ነው። $1 ዛሬ 21 ብር ከ18 ሳንቲም ተመንዝሯል። ነገ አዲስ አበባ ከፍተኛ ሙቀቷ 23 ዝቅተኛው 9 ዲግሪ ሴልሽየስ ይሆናል ብሏል የኢትዮጵያ ሜቴዎሮሎጂ ኤጀንሲ። በእኛ በኩል እንሰናበት። የተከበራችሁ አድማጮች አንድ ሙዚቃ እንጋብዛችሁ። 2015 ዓመተ ምህረት እየተጠናቀቀ ነው። ቆንጅት አይደለም?
ትክክል ነው።
ሁለት ሌሊት ቀረን።
ሁለት ሌሊት ነው የቀረው።
እስከዛው በ2015 ዓመተ ምህረት ስንቱን አየን ቆንጆ
ስንቱን አየን። ደስታና መከራ ነው የሚለው መልካሙ።
ብዙ አየን። መልካሙ ተበጀን እንጋብዛችሁ። ጤና ይስጥልኝ። በእኛ በኩል ትግርኛ ዝግጅት ይቀጥላል። ከኛ
ደህና ደሩ
ደህና ደሩ።
በሳት በጫወታ በደስታ ባዘን ባለፉት አመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ይፈራረቁብን በተራ በተራ ሰዓት ሲተኩ ቀናቶች ተረሱ እነዚያ ጊዜያቶች እንደ ደስታየን ስንታየን መቀራ አስፈራረቁብን በተራ በተራ